ኢትዮጵያ በየዓመቱ መስከረም ወር ላይ አዲስ ዓመትን የምትቀበልበት የራሷ የዘመን አቆጣጠር ያላት አገር ናት። 13ኛ ወር የምትባለው ጳጉሜ ወርን ጨምሮ በቀንና ዓመታት አቆጣጠርም ከአውሮፓውያን የዘመን ቀመር በተለየ ትቆጥራለች።
የአሜሪካ ድምጽ የ2017 ዓመተ ምህረት አዲስ ዓመት መቃረብን ምክንያት በማድረግ በዚህ ርዕሰ ጉዳይ በርካታ መጽሐፍትን ያሳተሙትን የስነ ፈለክ ባለሙያ መጋቢ ሐዲስ ዶክተር ሮዳስ ታደሰን አነጋግሯቸው ነበር። የኢትዮጵያ የዘመን አቆጣጠር በተገቢው መንገድ ዓለም እንዲያውቀው አልተደረገም የሚሉት ዶክተር ሮዳስ የዘመን ቀመሩ ለምን ልዩ እንደሆነና አቆጣጠሩን በተመለከተ ካስማማው የነው ጋር ያደረጉት ቆይታ ነው ተከታዩ። አሁንም በድጋሚ መልካም አዲስ ዓመት።
በጣም አመሰግናለሁኝ ዶክተር ሮዳስ። እንኳን አደረሰዎት እርሶንም በእርግጥ እርሶን በተለያዩ ጉዳዮች ላይ በተለይም ዛሬ ከምናነሳው ርዕሰ ጉዳይ ጋር በተያያዘ በሚሰጧቸው ሐሳቦች ብዙዎቹ ያውቁታል። እስኪ የኢትዮጵያን የዘመን ቀመር በተመለከተ ቀጥታ እንደ ወደ ሐሳቡ ዘመን ቀመር ራሱ የዘመን አቆጣጠር በዓለም ላይ ያሉ ሁኔታዎች ምንድን ናቸው የሚለውን ሐሳቦችን ከማንሳታችን በፊት አሁን ያለ ነው እንግዲህ ጳጉሜ ላይ ነው እና እንደው ስለ ጳጉሜ እስኪ እናውራ ዶክተር። ጳጉሜ ዘመን ቀመር ውስጥ እንዴት ገባች? ጳጉሜ በራሷስ ምንድን ናት የሚለውን በአድማጮቻችን እሱን በመግለጽ ብንጀምር የተሻለ ይሆናል ብዬ አስባለሁ።
መልካም። እንግዲህ ጳጉሜን የተባለችው እቺ 13ኛ ወር ኤፓጉሜኔን ትባላለች። በጭራውያን በጥንት ጭራውያን የኢትዮጵያ ሊቃውንት ደግሞ ተረፍ ይሏታል። ትርፍ ማለት ነው፣ ወይም አመቱ በእለት ሲለካ የተረሳ ማለት ነው። ሌሎች ዓለማት የጳጉሜንን 5 ቀናት አጥፍተው በተለያዩ ወራት ውስጥ ጨማምረዋል። የኢትዮጵያውያን ሊቃውንት ግን እቺን ጳጉሜን 5ን 6ን አልፎ ተርፎ ደግሞ በ600 ዓመት አንዴ 7 ትሆናለች እና ቀመሯን ጠንቅቀው ያወጣሉ። እንደሚታወቀው የሰዓትን ነገር ስናነሳ እስከ ንዑስ መስፈርት ድረስ ይወረዳል። ለምሳሌ ደቂቃ፣ ሰከንድ፣ ማይክሮ ሰከንድ እንደሚባለው የጥንት ኢትዮጵያውያንም ዘመንን ሲሰፍሩና ሲቀምሩ እስከ 6ኛው ትንሽ ወይም ጥቃቅን ዑደታት ከምንላቸው መካከል ሳደሲትን ያነሳሉ። ቀጥለው ሐምሲት፣ ቀጥለው ራቢት፣ ቀጥለው ሳለሲት፣ ቀጥለው ካሊኢት ይላሉ። ካሊኢት ማለት አንድ ካሊኢት 24 ሴኮንድ ወይም ቅጽበት ማለት ነው። ከዛ ደቂቃ፣ ከደቂቃ ቀጥሎ ኬክሮስ ይላሉ። አንድ ኬክሮስ 24 ደቂቃ ነው። ከዛ በኋላ ነው ሰዓት የሚሉት። ስለዚህ ጳጉሜን ማለት አመቱ በእለት ሲለካ የተረሳ ነው ማለት ከነዚህ በጣም አነስ ካሉት መስፈርታት የወጣ እንደሆነ ስያሜው እንረዳለን። ይኸውም ከመስከረም 1 እስከ ነሐሴ 30 ያሉት 12 ወራት ያላቸው ዕለታት አሉ። እንደሚታወቀው በአጠቃላይ 360 ናቸው እና እነዚህ 5 ዕለታት እንዴት መጡ ሲባል አንድ ዕለት የሚባለው 24 ሰዓት ብቻ ሳይሆን 52 ካልኢት እና 31 ሳልሲትን ያጣመረ ነው እንደ ኢትዮጵያውያን ሊቃውንት ትምህርት እና በአንድ ዕለት ውስጥ 52 ካልኢት እና 31 ሳልሲት አለ እና ከመስከረም 1 ጀምረን እስከ ነሐሴ 30 ድረስ ጠንቅቀን ስናሰላ የጳጉሜን 5ን 6ን 7ን እናገኛለን። ለምሳሌ 52 ካልኢት ስንል ምን ማለታችን ነው ስንል አንድ ካልኢት 24 ሴኮንድ ስለሆነ 24 ሲባዛ 52 1248 ቅጽበት ወይም ሴኮንድ ነው። 1248 ሴኮንድ ማለት ወደ ደቂቃ ከለወጥ ነው 20 ደቂቃ ከ48 ሴኮንድ ነው። 31 ሳልሲት የምትባለው ደግሞ 1 ሴኮንድ 2.5 ሳልሲት ናት። ስለዚህ 30 ሲካፈል 2.5 12.4 ሴኮንድ ይሆናል። ስለዚህ በአጠቃላይ 52 ካልኢት እና 31 ሳልሲት 21 ደቂቃ ከ0.4 ሴኮንድ አሉ ማለት ነው። ስለዚህ በአንድ ዕለት ውስጥ 21 ደቂቃ ከ0.4 ሴኮንድ ትርፍ መኖሩን እንረዳለን እና ይሄ 21 ደቂቃ ተጠረቃቅሞ የጳጉሜንን 5ን የጳጉሜንን 6ን ዕለት ሲሰጥ 0.4 ሴኮንዷ ወይም ቅድም ያልናት 31 ሳልሲት ወይም ደግሞ አንድ አመት በፀሐይ አቆጣጠር 365 ዕለት ከ15 ኬክሮስ ከ6 ካሊት ነው። ወይም ያመቷ 6 ካሊት ደግሞ ትጠረቃቀምና በ600 አመት አንዴ ጳጉሜን 7 ታመጣለች። ስለዚህ አመቱ በእለት ሲለካ የተረሳ የሚለው ትርጉም ፍቹን የሚያገኘው በዚህ መልኩ ነው።
ይሄኛውን የጳጉሜን ስናነሳ ምናልባት አንዱ የሚነሳው ከኢትዮጵያ ዘመን አቆጣጠር ከአውሮፓውያን የምንለው ግሪጎሪያን ካላንደር ነው በሚል ነው የሚገለጸው። ከሱ ጋር የሚለይበት ምክንያቱ የጳጉሜ ነው ወይ የሚልም አንዳንዶች ያነሳሉና የኢትዮጵያ እንደው የዘመን አቆጣጠር እንዴት ሊለይ ቻለ? ለመለየቱስ ምክንያቶቹ ምንድን ናቸው? ያው አዲስ አመትን በመስከረም ማክበራችን የሱ መነሻ ምክንያት ምንድነው?
ጥሩ በርከት ያሉ ጥያቄዎች ነው ባንዴ ተቀርለበልን። ከኋላው ጥያቄ ልሳና አዲሱን አመት ኢትዮጵያን መስከረም ማድረጋቸው የስነ ፍጥረት ታሪክን በመከተል ነው። በእርግጥ ኢትዮጵያ ብቻ ሳይሆን እስክንድርያ፣ እስራኤል፣ ግሪክ ኦርቶዶክስ ቀደምት ቢዛንታይን ግዛት የነበሩ ሁሉ አዲሱን አመታቸውን ወይም አውደ አመታቸውን የሚለውጡት መስከረም ነው። ምንድነው የሆነበት ምክንያት ብለን ስንመረምር በአመት ውስጥ ሁለት የሚገራረሙ ለታት አሉ። እነዚህ ለታት አንደኛው መስከረም ነው፣ አንደኛው መጋቢት ነው። ልክ መስከረምና መጋቢት ላይ ፀሐይ ምድር ወገብ ላይ የምትሆንበት ነው። ይሄ ቀኑም ሌሊቱም እኩል የሚሆንበት ነው። በሳይንሱ ኢኩኖክስ ይባላል። አንደኛው በእኛ ወደ መጋቢት 12 በፈረንጆች ደግሞ ወደ ማርች 21 የሚውለው ፀሐይ ልክ የምድር ወገብ ላይ ሆና ቀንና ሌሊቱ እኩል ይሆናል። የጸደይ እኩል ወይም ስፕሪንግ ኢኩኖክስ ይባላል። ይህ ዕለት ደግሞ የፀሐይ የሰማዩን ሉል ወገብ አቋርጣ ወደ ሰሜን አቅጣጫ የምትሄድበት ነው። በተለይ ለሰሜናዊ ንፍቀ ክበብ ደግሞ ጸደይ የሚጀምርበት ነው። በዚህ ጊዜ ደግሞ ፀሐይ ልክ በምስራቅ ትክክለኛ አቅጣጫ ወጥታ በምዕራብ ትክክለኛ አቅጣጫ ትጠልቃለች። ስለዚህ ሊቃውንቱ መጋቢት ብለዋል። ይሄኛውን መጋቢት ማለት ቀኑም ሌሊቱም ተመጋግቦ እኩል የሚሆንበት ነው። ሁለተኛው ግን አውደ አመታችን መስከረም ላይ ነው። መስከረም ላይ ፀሐይ ልክ የምድር ወገብ ላይ ሆና ቀኑና ሌሊቱ እኩል ይሆናል። ሁሉም ንፍቀ ክበብ እና የመጸው እኩሌ ይባላል። ይህ ዕለት እንግዲህ ፀሐይ የሰማዩን ሉል ወገብ አቋርጣ ወደ ደቡብ አቅጣጫ የምትሄድበት ነው። በእኛ በኢትዮጵያውያኑ መጸው የአበባ ወቅት ይጀምራል። ይህም በጣም አስደሳች ወቅት ነው። በሌላው ዓለም ደግሞ ትንሽ ለወጥ ይላል። ስለዚህ ይሄ ዘመን ቀመር ተፈጥሮን ያማከለ መሆኑን እንረዳለን፣ እናውቃለን። ሌላው ግን ለኢትዮጵያ ካየኸው በሰኔ ዝናቡ ወደኔ ነው። በጣም ሰኔ ላይ ክረምቱ፣ ጭጋጉ፣ በረዶ፣ ጎርፉ፣ ናዳው፣ ነጎድጓዱ በጣም አስፈሪ ወቅት ነው። መስከረም ላይ ስንመጣ ግን የሰኔ ሐምሌ፣ ነሐሴ ወራት አልፎ የአዲስ አመት መጀመሪያችን ላይ ፀሐይ ፍንትው ብላ የምትወጣበት አደይ አበባዎች የሚፈኩበት ይልቁኑ ደግሞ በኢትዮጵያ ስም የተጠሩ ኮንስቴሌሽኖች እንደ አንድሮሜዳ፣ እንደነ ካሲዮፒያ፣ እንደነ ሴፈስ ያሉ ኮንስቴሌሽን ጥርት ባለው ሰማይ ላይ የሚታዩበት በመሆኑ መስከረምን ደግሞ በተለየ መልኩ ለእኛ ልዩ ያደርገዋል።
የአመትም ልዩነት አለን። እኛውን 2017ን ኢትዮጵያ ታከብራለች። በአውሮፓውያን ዘንድ ደግሞ አሁን ያለንበት 2024 ነው የሚቀጥለው ጥር ላይ ይቀየራል። እሱ 2025 ይሆናል። ቀደም ያነሱት የአመታት ልዩነትም አለና እንደሷን የአመታቱ ልዩነት የቀደም የቀናቶች ልዩነት የመጣበት መንገድ ነግሮኛል። የአመቱ ልዩነት እንዴት መጣ?
ልዩነታችን የነበረው በእውነት ለመናገር ወደ 753 አመት ነበረ ልዩነታችን። ይኸውም የሮም መሪዎች ክርስትናን በአራተኛው ክፍለ ዘመን ከመቀበላቸው አስቀድሞ ዘመን ቆጠራቸውን መነሻ የሚያደርጉት የሮም ከተማ የተመሰረተችበትን ቅድመ ልደተ ክርስቶስ 753 አመትን አንድ በማለት ነበረ እና አቆጣጠራቸው አኖ ኡርቢስ ኩንዲቴ ኤዩሲ በመባል ይታወቃል። ምን ማለት ነው? የሮም ከተማ ከተመሰረተች ጊዜ ጀምሮ ነው እና ልክ ክርስቶስ ሲወለድ 754 አመት ብለው ነው የቆጠሩት። ኢትዮጵያ ግን እንደዚህ አይደለችም። ከዛ በኋላ ደግሞ እንደገና በሶስተኛው ክፍለ ዘመን ብዙ በአንደኛው ክፍለ ዘመን በሁለተኛው ክፍለ ዘመን ከጌታ እርገት በኋላ ብዙ የሮማ ቄሳሮች ተነስተው ክርስቲያኖችን ብዙ መከራ አጽንተውባቸው ስለነበረ በተለይ ዲዮቅልጥያኖስ የሚባለው ንጉስ 284 ዓመተ ምህረት ላይ ብዙ ክርስቲያኖችን ስለፈጀ ያንን አመት መነሻ አድርገው አመተ ሰማይታት የሚል ቆጠራ ነው የቆጠሩት። እንደኛ አመተ ምህረት ብለው ልደተ ክርስቶስን መነሻ ላደረጉ። ስለዚህ ልዩነቱ በቆስጠንጢኖስ ዘመን 284 አመት ተለያየን ማለት ነው። ይሄ አመተ ሰማይታት ይባላል። ከዛ በኋላ ነው እንግዲህ ነገሮቹ ወደ 7 አመት የቀነሱበት። በ500 አመተ ምህረት አካባቢ የነበረ አንድ ኦሮ 6ኛው ክፍለ ዘመን ብንለው ዲዮናሲዮስ ኤክሲዲዩስ የሚባል አንድ ሮማዊ መነኩሴ ነው እና የዘመን ቀመርን ሲያሰላ ለምንድን ነው አመተ ሰማይታት ብለን የምንቆጥረው? ከክርስቶስ ልደት መነሳት አለብን ብሎ ሂሳቡን ሲቀምር በእኛና በምዕራባውያን መካከል የ7 አመት ልዩነት አምጥቷል ማለት ነው። ይህ አቆጣጠሩ ኤዲ ወይም አኖ ዶሚኒ ወይም የጌታ አመት በመባል ይታወቃል። ኢትዮጵያውያን ግን በአዜን በነገሰ በ8ኛው አመት ኢየሱስ ክርስቶስ ተወለደ ብለው መዝገባቸው ላይ የጻፉት በመሆኑ እንግዲህ ልደተ ክርስቶስን ለማስላት የተጠቀመበት ዘዴ ሰባት ዓመት ልዩነትን በእኛና በእነሱ መካከል ይፈጥሩት ይሆናል። በቅርብ ጊዜ ግን ያሉ ጥናቶች የሚያመለክቱት ለምሳሌ ፖፕ ቤኔዲክት 16ኛ ይመስለኛል ጂሰስ ኦፍ ናዝሬት ኢንፋንሲ ናሬቲቭ የሚል አንድ መጽሐፍ አላቸው። እዛ ላይ ዲዮናሲዮስ ይሄንን አመት እንደጨመረና ስታትም እንደሆነ መጽሐፋቸው ላይ ጠቆም አድርገው አልፈዋል። እና የሰባት አመቱ ልዩነት ይሄን ይመስላል። የ11 ለቱም ልዩነት የመጣው በተለይ ትንሳኤን በዓል አከባበር ልዩነት የፈጠረ ነው። በ1582 የሮም ካቶሊክ መሪ የነበረው ፖፕ ጎርጎሪዮስ 13ኛ ጥቅምት 4 1582 ላይ ቀጣዩ ቀን ጥቅምት 5 ሳይሆን ጥቅምት 15 መሆን አለበት ብሎ 365 ለት ከ6 ሰዓት የሚለውን አቆጣጥር ከ5 ሰዓት አድርጎ ከ48 ደቂቃ ከ46 ሴኮንድ አደረገ። የ11 ለታት ልዩነትም የተፈጠረው የቅርብ ነው 16ኛው ክፍለ ዘመን ላይ ነው። ኢትዮጵያውያን ግን 11 ለታቱን በመጠበቅ 7ቱን አመታት በመጠበቅ ጳጉሜንም ሲያበላሹ ጠብቀው ያኖሩ ህዝቦች ናቸው።
እንዴው እርሶ እነዚህ በዘመን ቀመር ውስጥ ያለው ልዩነትን የራስ የሆነ ነገርን ኢትዮጵያውያን ምን ያክል ተጠቅመንበታል ራሳችንን በማስተዋወቅ በሌሎችም መንገድ ብለው ያስባሉ? ኢትዮጵያውያን ምን ያክል ተጠቀሙበት በዚህ ጉዳይ ላይ?
እንግዲህ በእውነት እንደ ዱላ ቅብብሎች ማየት ይቻላል። የዱላ ቅብብሎች የመጀመሪያው ሯጭ ፈጥኖ ሄዶ የኋለኛው ደካማ ከሆነ አሸናፊዎች አይደሉምና አባቶቻችን በፀሐይ ላይ በጨረቃ ላይ በከዋክብት ላይ ምርምር እያደረጉ ብራና ፍቀው ቀለም በጥብጠው ብር ቀርጸው ብዙ ነገርን አስተላልፈውልናል። እስከ ባህር ማዶ ዩኒቨርሲቲ ድረስ የሚጠኑ ብዙ በግዕዝ የተጻፉ የብራና መጻሕፍት ሲኖሩ አብዛኞቹም ደግሞ ስነ ፈለክ ይዘት ያላቸው ናቸው። ስለዚህ ይሄን ነገር ብንችል ለአፍሪካውያን ሁሉ የአፍሪካውያን መስከረምን የአፍሪካውያን አዲስ ዓመት የጥቁሮች አዲስ ዓመት ብለን መስራት ይገባል ነበር። አርሰላንም ጳጉሜን እነዚህ 5 ለት 6 ለት አልፎ ተርፎ ደግሞ 600 ዓመት አንዴ 7 የምትሆንበትን ስሌት እንኳን ለሌላው ዓለም በአግባቡ አስረዳን አሳወቅን የሚል እምነት የለኝም። ስለዚህ ብዙ ይጣበቅብናል። በአግባቡ ለልጆቻችን ከማስረዳት ጋራ ተያይዞ ለሌላው ዓለም በአግባቡ በትምህርት ካሪኩለማችንም ጭምር ቀርጸን ለትውልዱ በማስረዳት ለሌላው ዓለም ደግሞ ተደራሽ በማድረግ ብዙ ይጣበቅብናል። ግን ትንሽ ከተንቀሳቀስን ለውጥ እንዳለ ማምናለሁ።
እንግዲህ አዲስ አመትን ምክንያት አድርጌ ነው ከርሶ ጋር ቆይታ ያደረኩ ያለሁት ዶክተር ወዳስ። ያው አዲስ አመትም ስለሆነ መሰነባበቻችን ወጫችን የሚሆነው የአዲስ አመት ምኞት ነውና የአዲስ አመት የርሶን ምኞቶን የእንኳን አድርሳችሁ መልእክቶንም አድርሶኝ መሰናበት እንችላለን።
አዲሱ አመት ዘመነ ማቴዎስ የበረከት ዘመን እንዲሆንልን እመኛለሁ። ህፃናት የማያለቅሱበት፣ እናቶች የማያለቅሱበት፣ ምድራችን በብዙ በረከት የምትመላበት፣ ካልፋ እግዚአብሔር ምድራዊና ሰማያዊ ጸጋ የምናገኝበት፣ አዛውንቶች የሚጦሩበት፣ በአጠቃላይ ወጣቶችም ወጥተው የሚገቡበት የበረከት ዘመን የፍቅር ዘመን እንዲሆን ለመላ ኢትዮጵያውያን በምድር ላሉ ሰዎች ሁሉ ምኞቴ ነው።
በጣም አመሰግናለሁ ዶክተር ሮዳስ ለሰጡን ሀሳብ የኢትዮጵያ የዘመን ቀመር አስመልክቶ። ያሁን እየተቀበልን ያለውን አዲስ አመትን አስመልክቶ የአሜሪካ ድምጽ በዚህ ጉዳይ ላይ ሎትን ጥልቅ ሙያዊ ሀሳቦትን ስላጋሩን በጣም እናመሰግናለን። እኛም መልካም አዲስ አመት እንዲሆንለት እንመኛለን። መልካም ጊዜ ነው ለሁላችሁ።